ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተደርሶ በጸገየ ወይን ገብረ መድህን ጸጋዬ ደብተራው በአማርኛ የተረጎመውን መጽሐፍ ትረካ ክፍል 8 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 8 ከተከታዩ ትግል አንጻር ኢህአፓ በተጨባጭ መልኩ የወሰዳቸው አቋሞች ከፓርቲው የፖለቲካ ፕሮግራም ጋር በተሰራጨው ከፍ ብለን በተከስነው የዴሞክራሲያ እትም ቅጽ 2 ቁጥር 3 ላይ ይገኛል። እትሙ በጊዜው አንገብጋቢ ጥያቄዎች ላይ የኢህአፓ ማዕከላዊ ኮሚቴን ያቋም መግለጫ ይዟል። የወታደራዊ መንግስት ድክመት ከተከተ በኋላ እነዚያን ጥያቄዎች ለመፍታት አስፈላጊ ናቸው ብሎ ያመነባቸውን እርምጃዎች ይዘረዝራል። እነሱም አንድ በጸረ ፊውዳልና ጸረ ኢምፔሪያሊስት ፖለቲካዊ ድርጅቶች ቡድኖች ህዝባውያን ድርጅቶች ኢሰማ ዴሞክራሲያዊ በሆነ መንገድ ከጦር ኃይሎች በተመረጡ ወኪሎች በመምህራን ማህበር በአርሶ አደር ማህበራት ወዘተ በሚመሰረት ጊዜያዊ ህዝባዊ መንግስት ወታደራዊ መንግስት መተካት አብዮቱን ያካሄዱትን መከተሉንም ሊያረጋግጡ የሚችሉትን ማህበራዊ መደቦችና ኃይሎችን የሚወክልና ይወክልም የሚችል ህዝባዊ ሸንጎ ማቋቋም። ሁለት መሰረታዊያን ዴሞክራሲያዊ መብቶችን ማወቅ እነዚህም ነፃ ሆኖ የመናገርና ሐሳብን በጋዜጣ የመግለጽ የእምነት የመሰብሰብና የመደራጀት ወዘተ ናቸው። ፊውዳሊዝምንና ኢምፔሪያሊዝምን የሚቃወሙ የፖለቲካ ድርጅቶች ህዝባዊ ድርጅቶችና የፖለቲካ ቡድኖች የመደራጀትና ይህንኑ በስራ ላይ የማዋል መብት ይገባቸዋል። 3 ታጋይ የፖለቲካ እስረኞች ሁሉ መፈታት ይገባቸዋል። 4 የኤርትራ ጥያቄ በዲሞክራሲያዊና በሰላማዊ መንገድ መፈታት ይኖርበታል። ይህንንም እውን ለማድረግ ጦርነቱ አሁኑኑ መቆም ይኖርበታል። የኤርትራ ብሔረተኛ የፖለቲካ እስረኞች መፈታት ይኖርባቸዋል። ኤርትራውያን የራሳቸውን እድል ለመወሰን ያላቸው ገደብ የሌለው መብት መታወጅ ይኖርበታል። የኤርትራን ትግል ከሚመሩት የኤርትራ ግንባሮች ጋር ቀጥተኛ ንግግር መጀመር ይኖርበታል። 5 ከአድሃሪያን ራሳቸውን ለመከላከልና አብዮቱን ከግብ ለማድረስ ይችሉ ዘንድ የሰፊው ህዝብ አካሎች አርሶ አደሮች፣ ሰራተኞች፣ ዘማች ተማሪዎች ወዘተ መታጠቅ ይኖርባቸዋል። 6 የህዝቡ የኢኮኖሚ ጥያቄዎች መሟላት ይኖርባቸዋል። ሃ የሰራተኞች ዝቅተኛ ደሞዝ በህግ ወደ 4 ብር በቀን ከፍ ማለት ይኖርበታል። ለ የሰራተኞች የደሞዝ ስኬል መሻሻል ይኖርበታል። 7 ሀገሪቱ ከየትኛውም አይነት ኢምፔሪያሊዝም ግንኙነት ነጻ መሆን ይኖርባታል። ለዚህም እኩልነት ላይ ያልተመሰረቱ ውሎችና ዓለም አቀፋዊ ስምምነቶች መሰረዝ ይኖርባቸዋል። ለ የውጭ ወታደራዊ ቤዞች መዘጋት ሰራተኞቻቸው መባረር ይኖርባቸዋል። እነዚህ ነበሩ በአጠቃላይ መልክ ኢሃፓ ይታገልባቸው የነበሩ ነጥቦች። ህዝቡ ኢሃፓን ሲደግፍም እኒው ነጥቦች ከፍላጎቱ ጋር ስለተዛመዱ ነበር። ምንም እንኳ ደርግ መኢሶንና ኢሃፓ አፋዊ መመሳሰል ቢታይባቸውም በፖለቲካ ረገድ በፕሮግራም አኳያ መሰረታዊ የሆነ ልዩነት ነበራቸው። በዴሞክራሲ ጥያቄ እንኳ ዴሞክራሲያ ቅጽ 3 ቁጥር 2 ሚያዝያ 1969 ዓ.ም ተመረጠ እንዳስረዳው ልዩነታቸው ከባድና መሰረታዊ ነበር። አብዛኛውን ነገር ቀረጣጥፈውና እስከተቻለ ድረስ አሳንሰው በሌጣው ለማየት ለሚፈልጉ የኢሃፓ አቋሞች ለደርግ ያልተዋጡለት ወታደራዊ መንግስት በጊዜያዊ ህዝባዊ መንግስት ይተካ ማለቱ ሙሉ ዴሞክራሲያዊ መብቶች ይከበሩ ማለቱና በተለይም የመደራጀትና የማህበር ማቋቋም ኢሃፓ ለብሔር ትግሎች ያለው ድጋፍ ናቸው ማለት ይቻላል። ኢሃፓ ላይ ጦርነት በታወጀ በዋዜማው በመላ አገሪቱ ፓርቲው ትልቅ ተደማጭነት እንደነበረው ግልጽ ነበር። ከነካው የህብረተሰብ ክፍል ያገኘ የነበረው ሰፊ ድጋፍ ለአቋሞቹ ጥንካሬ ሰጥቷቸው ነበር። ኢሃፓ የዲሞክራሲያዊ መብቶችና ከላይ ለተጠቀሱት ነጥቦች ይበልጥ በታገለ መጠን በዚያው ልክ ደርግ አሻፈረኝ በማለት በግፍ ላይ ግፍ እየጨመረ ራሱን ይበልጥ ለህዝባዊ ተቃውሞ አጋለጠ። በወቅቱ የነበረው ሁኔታ ይህ ሲሆን ደርግ ደካማም ነበር መስሎም ይታይ ነበርና ስልጣኑን ለመከላከል ይችል ዘንድ መልሶ ለማጥቃት አንድ መንግስት ለመፈናጠር ያለው ችሎታ ላይ ተቃዋሚው ወገን የተሳሳተ ግምገማ ላይ እንዲደርስ አድርጎታል። ኢሃፓ በዚህ ረገድ ደርግ ሊኖረው የሚችለውን ኃይል አንኳሶ የማየት ስህተት ፈጸመ። ከዚህ የከፋውም አመራሩ በተለይ ፖሊቲዮ በከተሞች ውስጥ የሚካሄድ ቁርጠኛ የሆነ ፖለቲካዊና ወታደራዊ ትግል ቢያንስ መንግስቱን ያዳክመዋል የሚል ህልም ውስጥ ገባ። እነሆም እንደ ራስ መከላከያ እርምጃ የተጀመረው የከተማ የትጥቅ እርምጃ ቢያንስ በኦፊሴል ደረጃ መሰረታዊ ተደርጎ የተወሰደውን የገጠሩን የትጥቅ ትግል እስከሚጎዳበት ድረስ ተለጠጠ ተስፋፋም። ሶቪየት ህብረትና ባልደረቦቿ ደርግን መደገፍ ሲጀምሩ የስልጣን ሚዛን በግልጽ ወደ ደርግ እያቀደለ ነበር። ግን ኢሃፓ ከባድ መስዋዕትነት በሚጠይቀው የከተማ ትጥቅ ትግል ገፋበት። በአፋዊ ከገጠሙት ችግሮች ባሻገር ውስጣዊ እምሳትን እየተጋፈጠ ነበርና በወቅቱ የከተማውን እርምጃ መሳቡ ተገቢ በሆነ ነበር። ፓርቲው ያንን አላደረገም። ዋጋው ሁኔታዎች እንዳሳዩት በርግጥ ከፍ ያለ ነበር። የግፉ አሰቃቂነት ኢሃፓን ካጥለቀለቁት አባላት ውስጥ አይቀሬ ለነበረው ትግል ፈጽሞ ዝግጁነት ያልነበራቸው እንደነበሩበትም አሳየ። የከተማ መዋቅሮችም ክፉኛ ተበጣጠሱ። የበታኞች ዘመቻ አካል ሆኖ የመጣ ፓርቲው የሚጠራው ችግር እንደገና በ1972 ዓ.ም በገጠሩ የትጥቅ ትግል ውስጥ ገጥሞት ፓርቲው ላይ ከባድ ጉዳት ደረሰበት። በሽብሩ ዘመቻ ውስጥ የአባቶቹ አሰላለፍ ደርግና መኢሶን በአንድ ወገን፣ ኢሃፓ፣ ኢሰአማና ሌሎቹ ከኢሃፓ ጋር ግንኙነት የነበራቸው ቡድኖችና ብዙሃን ድርጅቶች ደግሞ በሌላው ወገን ነበሩ። በደርግና በመኢሶን ወገን ሶስት ትናንሽ ድርጅቶችም ነበሩ። ወዝሊግ የተመሰረተውና ይመራ የነበረው በሰናይ ልኬ ሻዋንዳኝ በለጠና በሌሎች ሲሆን ፍጹም ስልጣን በለበሰ የሰናይ ልኬ ሰብእና ስር የወደቀ ቡድን ነበር። ጥቂት አባሎች በአየር ኃይልና በአንዳንድ የጦር ክፍሎች ውስጥ ነበሩት። ቡድኑ በአደራጅ ጽህፈት ቤት ውስጥ ጥንካሬ ባይኖረውም ሰናይ ልኬ በመንግስቱ ኃይለማርያም በቅርብ ጓደኞቹ ዘንድ ተሰሚነት ነበረው። ኢጫት በባሮ ቱምሳና በዘገየ አስፋው ነበር የሚመራው። ባሮ የፋርማሲ ምሩቅ የሆነ የወለጋ ተወላጅ ሲሆን ተጻራሪ የፖለቲካ ዓላማዎች ካሏቸው ከልዩ ልዩ ቡድኖች ጋር ራሱን የሚያባድን ፖለቲካዊ እስስት ነበር። የኢጫት አባላት በአብዛኛው ኦሮሞዎች ሲሆኑ ደጋፊዎቹ አነስተኞች ነበር። ታዲያም ተሰሚነቱን ከፍ ለማድረግ አክራሪ የሆኑ ብሔረተኛ አቋሞችን ወደ መያዙ አምርተው ነበር። ሆኖም ያንኑ ቃና ያሰሙ በነበሩት በነመይሶንና ሰደድ ድምጻቸው ተውጦ ተሰሚነት ሊያገኙ አልቻሉም። ዘገያስፋው ባሁኑ ጊዜ እስር ቤት ውስጥ ሲሆን ባሩቱም ሳከደርግ ከሸሸ በኋላ ሐረር ውስጥ አብሮት ይሰራ በነበረ አንድ አክራሪ የእስላም ኦሮሞ ብሔረተኛ ቡድን ተገድሏል። ማሌሪድ ከኢሃፓ በ1967 ዓመተ ምህረት ከርተው ደርግን በተቀላቀሉ የተመሰረተ ትንሽ ቡድን ነበር። ለሱ ቢመስለውም መልእክቱን ማስተላለፍ ያልቻለ ቡድን ነበር። ብዙም ሰው ፕሮግራሙን ልብ አላለው። ከቡድኑ መሪዎች ጥቂቶቹ ዳዊት አሰፋ፣ አበበ ኃይሌ፣ ኃይለ ኢየሱስ ወልደ ሰንበት፣ ተስፋዬ መኮንን የሚባሉ ነበሩ። መይሶንና ኢጫት ከተወገዱ በኋላ ወዝሊግና ማሌሪድ ጎላ እያሉ መምጣት ጀምረው ነበር። ነገር ግን ረጅም ጊዜ አልቆየም እነርሱንም ደርግ ሲያጠፋቸው። እነሆ የጦርነቱ ወረዳ ተለየ። የደርግና የመይሶን ካምፕ የደም ያለህ ብሎ ጮኸ። ኢሃፓ በሚችለው መንገድ ሁሉ እንደሚከላከል ግልጽ አደረገ። አየሩን ያመጽ ትንፋጎት አወደው። በርግጥም ደም ተንቆረቆረ። በየትኛውም ጎራ የነበሩት በአንድ ወይም በሌላ አይነት የተዛባ ሃሊዮ misconception ውስጥ የመግባት ስህተት ፈጸሙ። ምዕራፍ 6 የሶቪየት ዝምድና። በኢትዮጵያ ሰፊ ህዝብ ስም የዓለም የመጀመሪያይቱ የሶሻሊስት አገርና ለሰራተኛው መደብ፣ ለተራማጅና ለብሔር አርነት ንቅናቄዎች የድጋፍ አምባ ለሆነው ለሶቪየት ህብረት ፓርቲና መንግስት ስለተደረገልን ከፍተኛ የማቴሪያልና የሞራል ድጋፍ ላመሰግን ፈልጋለሁ። መንግስቱ ኃይለማርያም መስከረም 2 ቀን 1970 ዓ.ም። የአንድ የምስራቅ አፍሪካ አገር አምባሳደር በአዲስ አበባ የሶቪየቱን አምባሳደር በኢትዮጵያ አናቶሊ ራታኖቭን በተደረገ የኮክቴል ግብዣ ላይ ቀይ ሽብር በተጧጧፈበት ጊዜ አግኝቶት የሽብሩን ጉዳይ አንስቶ ከአብዮትና ከሶሻሊዝም ጋር እንዴት እንደሚሄድ ቢጠይቀው ራታኖቭ ከፊሉ ቀልድን በያዘ አነጋገር የአፍሪካ ሶሻሊዝም የራሱ የሆኑ ጠባዮች አሉት፣ የኢትዮጵያ አብዮትም ገጽታ ይኸው ነው ብሎ እንደመለሰለት ይታወቃል። ራታኖቭ ነገሩን ለምን አደባብሶ እንዳለፈ የምንረዳው ነው። በየካቲቱ የመንግስቱ ኃይለማርያም የቤተ መንግስት ውስጥ መፈንቅለ መንግስትም ሆነ ኢሃፓ ላይ በተከፈተው ሽብር አብይ ሚና የተጫወተ ነበርና የሶቪየት መሪዎች በታወቀ ባህር ውስጥ አሳ ማስገር ደስ ይላቸዋል። እንዲያውም የሞገድ ምልክቱ በማይታይበት ሞገድ በመፍጠር የተካኑ ሞገደኞች ናቸው። በየካቲት 1966 ዓ.ም ብረት በኢትዮጵያ ይካሄድ በነበረው ሁኔታ በጣም ተመስጠው እንደነበር የሚካድ አይደለም። በአፍሪካ ቀንድ ላይ ስትራቴጂካዊ አቀማመጥ ያላት መፍቀሬ አሜሪካ የሆነች ህዝባዊ ቁጣ ገንፍሎ ሊያጠፋት እየቃጣ ያለበት ለስር ነቀል ለውጥ የሚያስፈልጉት ሁኔታዎች በሙሉ እነሆኝ ያሉባት ሀገር ፍንትው ብላ ታየቻቸው። ግን ሶቪየቶቹ አንድ የገጠማቸው ችግር ነበር። ሁኔታውን እንዳሻቸው ለመጠምዘዝ የሚያስችላቸው ከነሱ ጋር የተሳሰረ ኮሙኒስት ፓርቲ ያልነበረም። በሞስኮዋይ ሞራኑ ባብዛኛው የማኦ ተከታዮች ሆነው ነበር የሚታዩት። በጦር ኃይሎች ውስጥ ሶቪየቶቹ ተሰሚነት አልነበራቸውም። የኢትዮጵያን የወትሮ ጠላት ሶማሊያን መርዳታቸውና መደገፋቸው በኢትዮጵያውያን መኮንኖች ዘንድ ፍቅረኛ የሚያደርጋቸው አድራጎት አልነበረም። የሆነ ሆኖ አብዛኛዎቹ መኮንኖች መፍቀሪ አሜሪካ ወይም መፍቀሪ እስራኤል ቢበዛ ደግሞ ብሔራዊ ስሜት የነበራቸው ሲሆኑ ለሶቪየት ህብረት በጎ አመለካከት የሚኖራቸው አልነበሩም። ጥሩ አዳኝ አድብቶ ይጠብቅና አውሬውን በጥንቃቄ ይቀርበዋል። ሶቪየት ህብረትም ስለ አብዮቱ ለብ ያለ ለወጉ ያህል የሚደረግ መግለጫ እያወጣ አደባ። ደቡብ የመን ሁኔታውን እንዲገመግምለት በማድረግ በጥንቃቄ ወደፊት ተራመደ። ዚያድ ባሬ ከአወዛጋቢው አካባቢ ጦሩን ይዞ ጓደኞቹ የመከሩትን አልሰማ ብሎ በኦጋዴን ውስጥ ችግር እንደተፈጠረ ለሶቪየት ህብረት በሩ ተከፈተ። ጂሚ ካርተርም ለኢትዮጵያ ጦር መሳሪያ ለመሸጥም ሆነ ቀደም ብሎ የተከፈለበትን እንኳን ለማቅረብ አሻፈረኝ በማለት ሁኔታውን በውል ሳያስብበት ለክሬምሊን የሚበጀውን አስማምቶለት አረፈ። ደርግ ቻይናን ሞከረ። ግን እንደሚታወቀው ደርግ በፈለገው በጣም ብዛት ባለው መጠን ሊያቀርብ አልቻለም። በዚያን ጊዜ ቻይና ደርግ ላይ ቅር የሚለው አንዳች ነገር አልነበረም። ለሶቪየቶቹ ሁኔታው የሰመረ ሆነ። ከመኢሶንና ከካስትሮ ጋር የደራ ግንኙነት እየመሰረተ በነበረው በደቡብ የመን በመጠቀም ሞስኮ ባሬንና መንግስቱ ኃይለ ማርያምን ደቡብ የመንን ጭምር በኮንፌዴሬሽን ውስጥ ለማስገባት ሞከረ። ግን እቅዱ ከሸፈ። ባሬ ካርተር ይደግፈኛል ወይም ሶቪየቶች ጠብር ግፍ አርገው አይተውኝም በሚል ህልም ወታደሮችን አንጋብቶ ኦጋዴን ውስጥ አስገባ። በአንድ እርምጃ ባሬ ኢትዮጵያ ውስጥ በነበሩ ጸረ ደርግ ተቃዋሚ ኃይሎች ላይ ደርግ ብሔራዊ ስሜትን ለመቀስቀስና ኢህአፓንና ተቃዋሚ ወገኖችን በአጠቃላይ ጸረ ሀገር ብሎ እንዲከትባቸው እድል በመስጠት ከባድ ሞት አደረሰ። ኢትዮጵያም በሶቪየት የበላይነት ስር እንድትወድቅ በሩን ከፈተ። ክሬምሊንም አንዳንድ ቀልጠፍ ያሉና ከበድ ያሉ ስሌቶችን ካደረገ በኋላ በርበራ ቀረ አልቀረ ኢትዮጵያ ከህዝቧ ብዛት በአካባቢው ካላት የፖለቲካ ክብደት አንጻር ከሶማሊያ የላቀች ሽልማት እንደሆነች አመነበት። ከዚህም ዘንድ ድጋፉን ወደ ኢትዮጵያ በማዞር መንግስቱ ኃይለ ማርያምን አስታጠቀ። በሺዎች የሚቆጠሩ የኩባ ወታደሮች እንዲገቡ አስደረገ። ራሱንም የኢትዮጵያ አብዮት እና የግዛት አንድነቷ ጋሻ መከታ አድርጎ አቀረበ። ሶቪየቶች ለረጅም ጊዜ ኢትዮጵያን ይመኙ ነበር። ፊውዳላዊውን ንጉሠ ነገሥት እንኳን ለማግባባት ሞክረዋል። ስለሆነም ለደርግ የነበራቸው ድጋፍ ለኢትዮጵያ አብዮት ባላቸው አሳቢነት ነበር የሚለው አነጋገር ከተለመዱት መፍቀሪ ሶቪየት ግብረ አበሮች በስተቀር ማንንም አላሳመነም። በ1968 ዓመተ ምህረት እንኳን የሶቪየት ዜና ማሰራጫ ኢህአፓና ተቃዋሚ ወገን ላይ ስድብ መቆለሉን ተያይዞት ነበር። እንዲያውም መኢሶን ወደ ኩባና ደቡብ የመን ይበልጥ ሲቀራረብ ጸረ ደርግ ኃይሎች ላይ ከሞስኮ ይወረወር የነበረው ለከፋ ጨመረ። የኢህአፓ ታጋዮች በምስጢርና በይፋ ሲረሸኑ ዋይ ዳፕሊን በኒውዮርክ ታይምስ ላይ እንደ አውሮፓ አቆጣጠር ኖቬምበር 1976 እንዲህ ብሎ ጻፈ። በጸረ አብዮተኞችና በኢኮኖሚ አሻጥረኞች ላይ በመንግስት ተወሰደው እርምጃ ህዝብ ውስጥ ሰፊ ድጋፍ አለው። አምባሳደር ራሳኖቭ ለመንግስቱ ኃይለማርያምና ለመኢሶን የቅርብ ሰው ነበር። የሞተው የምስራቅ ጀርመን ፓርቲ መሪ ላምበርት አብዮቱን አብዮቴ ብሎ ከመጥራቱም ጋር አዲስ አበባን በማዘውተር ከመኢሶን መሪዎችና ከመንግስቱ ኃይለማርያም ጋር ይወያይ ነበር። ታዲያ ሸምቀቆ እየጠበቀ መጣ። 1969 ዓመተ ምህረት የመንግስቱ ኃይለ ማርያም መፈንቅለ መንግስት ቀደም ብሎ እንኳን ሶቪየት ህብረት ባንዳን የደርግ መኮንኖችና በመይሶን አማካይነት ግንኙነት በመፍጠር ወታደራዊውን መንግስት ወጥመድ ውስጥ ለማስገባት እርምጃ እየወሰደ ነበር። የካቲቱ የመንግስቱ ኃይለ ማርያም የቤተ መንግስት መፈንቅለ መንግስት ወዲያውኑ በሶቪየት ህብረት ይበል የተባለለት ሲሆን የተላለፈው በነተፈሪ በንቲ ርሸና ማግስት መንግስቱ ኃይለ ማርያምን እንኳን ደስ ያለህ እያለ ፎቶግራፍ በተነሳው በራታኖቭ አማካይነት ነበር። ፈጥኖ ማወቁና መደገፉ ራሱ ምን እየተዘጋጀ እንደነበር ሶቪየቶቹ አስቀድመው ያውቁ እንደነበር ተቆሟል። በርግጥም ሶቪየቶቹ ያውቁ ነበር፣ በፍንቀላው እቅድ ውስጥም ነበሩበት። በቫሌንቲን ኮሮቪኮቭ በራሱ ቃላት መለኪያ እንጥራካል በደርግ ውስጥ በሌተና ኮሎኔል መንግስቱ ኃይለ ማርያም በሚመራው ወታደራዊ መንግስት ውስጥ ባለው አብዮታዊ ማዕከል ላይ የተቃጣ ከዳተኛ ከፋፋይ እንቅስቃሴ ይለዋል። የሶቪየት ጣልቃ ገብነት በኢትዮጵያ አብዛኛውን ጊዜ ሞስኮ ለኢትዮጵያ አብዮት አለው በሚባለው ተቆርቋሪነት ከሶማሌ ወረራ ኢትዮጵያን ለመከላከል ባለ ፍላጎት ይሸፋፈናል ወይም ማጠየቂያ ይበጅለታል። የመጀመሪያው ምክንያት የሶቪየት ህብረት የውጭ ፖሊሲ ለአመታት የተመራው በአብዮታዊ የመደጋገፍ መንፈስ ሳይሆን ውበት ባለው የመደጋገፍ የዓለም አቀፋዊነትና ጸረ ኢምፔሪያሊዝም ተራማች ንግግር በተሸፋፈነ አግጦ በወጣ ብሔራዊ ጥቅም ብቻ መሆኑን ለሚያውቀው ለማንኛውም ሰው አእምሮ በቀላሉ ግልጽ የሚሆን አይደለም። የሶማሌ ወረራ የሚለውን ሁለተኛ ምክንያት ሙሉ በሙሉ ለመቀበል የዚያድ ባሬን ሶሻሊስት ሶማሊያ ከአንዲት ደሃ ሀገርን ፍላጎትና ለመከላከያ ከሚያስፈልጋት በላይ የትና የት በሆነ መጠን ለአመታት ሲያስታጥቃት የነበረው ሌላ ሳይሆን ሶቪየት ህብረት እንደነበር መርሳትን የሚጠይቅ ቢሆንም ይህኛው የተመቸ ሽፋን ሆኖ ሊያገለግል ይችላል። ይህን ሁሉ እንዳለ ትተን የሶቪየት ህብረት ኢህአፓና በአጠቃላይ ተቃዋሚዎች ላይ በተደረገው የደርግ ሽብር እጁ እንደነበረበት የሚካድ አይደለም። መንግስቱን ይህ ቀረህ የማይባል ትጥቅ ሲያስታጥቅና ሲደግፍ የሶማሌን ጦር ለመዋጋት ብቻ ሳይሆን በኢህአፓ የሚመራውን ተቃውሞም ለመምታት ነበር። ለሞስኮ ሁለቱንም መምታት እንደገና በክሮቪኮቭ ቃላት ለማስቀመጥ የውጭ አደጋና የአገር ውስጥ ያለው ጸረ አብዮት ተቃራኒዎች አልነበሩም። የአብዮት ሂደት ዲያሌክቲክስ የአንድ አደጋ ሁለት ክፍሎች ሆነው እንዲታዩ የሚያደርጋቸው እንጂ ሞስኮና አጫፋሪዎቿ ኢህአፓ የተባለ የሲአይኤ መሳሪያ በሚሉት ላይ የቃላት ዱላ በመሰንዘር ብቻ ራሳቸውን አልወሰኑም። ደርግ እንዲደመስሰው ለመምከርና ለመርዳት ተጨባጭ እርምጃዎችን እየወሰዱ ነበር። እነሆ መንግስቱን ለማስወጣት እንደረዱት በእነሱ በራሳቸው የታመነበት ነገር ነው። የሽብር ዲያሌክቲክስ ብሎ ሌላ አዲስ ስም መሰየም የሚቻል ነው። ከዚህ በታች ለማሳየት እንደምንሞክረው በሽብር ውስጥ የሶቪየት ጣልቃ ገብነት ከላይ ከተጠቀሰው ይበልጥ ቀጥተኛ የሆነ ነበር። አንድ በ1966 ዓመተ ምህረት መጨረሻ አካባቢ አንድ የኬጂቢ የቴሌፎን ጠለፋ ጠበብት ቡድን አዲስ አበባ ገብቶ የኢህአፓ ደጋፊዎች ናቸው በሚባሉ ሰዎች ቴሌፎኖች ላይ የጠለፋ ሥራ አካሄደ። ቡድኑ 22 ጠበብትን የያዘ ሲሆን የቡድኑ መኖርና እንቅስቃሴው የኢህአፓ ደጋፊዎች በነበሩ የቴሌኮሙኒኬሽን ክፍል ሰራተኞች ሊታወቅ ተችሏል። በተጨባጭም ከዚያ በኋላ በኢህአፓነት ተጠርጥረው የተያዙ በተጠለፉ የቴሌፎን ንግግሮችና በቴሌስኮፕ ሌንሶች በተነሱ ፎቶግራፎች እንዲሁም ላቅ ያለ ሙያን በሚጠይቁ የክትትልና የምርመራ ጥበብ ውጤት በሆኑ መረጃዎች ይፋጠጡ ጀመር። ከዚህ በተጨማሪም የጸጥታ ሰራተኞችና መርማሪዎች ከሶቪየትና ከምስራቅ ጀርመን ጓዶች ስለሚያገኙት እርዳታ ጉራቸው አይጣል ነበር። ሁለት በ1969 ዓ.ም ተመረጠ። ክረምቱ ላይ ከፍተኛ ምስጢራዊ ስትራቴጂያዊ ኮሚሽን አዲስ አበባ ውስጥ ተመሰረተ። ኮሚሽኑ 8 የሶቪየት ከፍተኛ መኮንኖችን ከነሱ አንደኛው በሌተና ጀነራል ማዕረግ ነበር፣ 7 ኢትዮጵያውያንና 3 ኩባውያን ከፍተኛ መኮንኖችን የያዘ ነበር። በጦር ኃይሎች ቺፍ ኦፍ ስታፍ ሊቀመንበርነት የተመራው ኮሚሽን ከፍተኛ ምስጢራዊነት የነበረውና ሶማሊያና የውስጥ አብዮተኞች ላይ ለሚደረገው ጦርነት ስትራቴጂያዊ እቅድ እንዲነድፍ ተግባር የተሰጠው ነበር። አብዮተኞችን ለመዋጋት የተተለመው ስትራቴጂያዊ እቅድ ቀይ ሽብሩን ማፋፋም እንዲሁም ካዲዮችንና ሰርጎ ገቦችን ውጤታማ በሆነና ስርዓት ባለው መንገድ መጠቀምን ያካተተ ነበር። በፕሮፓጋንዳው ደረጃ ራቢዮቱ ዓለም አቀፋዊ ተደማጭነት እንዳያገኝ አሸባሪ ተብሎ እንዲቀርብ ነበር የሚገፋው። በዚህ መሰረት ሽብሩ ተፋፋመ። ህዝባዊ ማጋለጥ የተባለውን ማሰራር ተስፋፋ። በግብረ ሰይል ቅስማቸው የተሰበረ የኢሕአፓ አባላት ሌሎችን እንዲያጋልጡ ተደረገ። የኢሕአፓ አደረጃጀት በንድፍ መልክ ወጣ። ተመሳሳይ የሆኑ ተጨማሪ እርምጃዎችን ለመውሰድ እንዲረዱ ከልዩ ልዩ የግብረ ሰይልና የምርመራ ጣቢያዎች መረጃዎች በማዕከል እንዲሰበሰቡ ተደረገ። ሶቪየቶች፣ ምስራቅ ጀርመኖች፣ ኩባዎች ወዘተ ሁሉም ሽብሩን ደገፉ። ግን በቀጥታ ግድያና የግብረ ሰይል ስራ ውስጥ ገብተው ኑሯልን? እስካሁን መረጃ የለም። ሆኖም ይህ ጉዳይ ከቁም ነገር ላይጣፍ የሚችል ነው። ምክንያቱም ኬጂቢ፣ የኩባው ዲጂአይ እና የምስራቅ ጀርመን የሽብር ጠበቅ የጸጥታ ኃይሎችንና በጸጥታ ውስጥ የነበረው ጸረ ኢሕአፓ ልዩ ኮሚቴን ያማክሩ ነበርና የጸጥታው ልዩ ኮሚቴ ውስጥ ተካት ሁሉ ኮሎኔል ሉል ሰገድ፣ ኮሎኔል ሙሉጌታና ሌሎች ነበሩበት። ከምስራቅ ጀርመን ጸጥታ ክፍል አንድ ጀነራል የኢትዮጵያ ጸጥታ አገልግሎት እንደ ኤክስፐርት ሆኖ እንዲሰራ ተመድቦ ነበር። የሶቪየት ሰበካ አገሮችና ከክሬምሊን ጋር የተሳሰሩ የምዕራብ ፓርቲዎች የኢሕአፓ ሽብርተኛ ጽንፈኛና ጸረ አብዮተኛ ሆኖ እንዲታይ የፕሮፓጋንዳ ውርጅብኛቸውን ከፍ አደረጉ። የደርግ ሽብር እንደ የማያወላውል ወሳኝ አብዮታዊ እርምጃ ይበል ይበል ተባለለት። ኩባውያን የመኢሶን መሪ ነገደ ጎበዜን በድብቅ አዲስ አበባ ውስጥ አስገብተው ከመንግስቱ ኃይለ ማርያም ጋር ያልተሳካ የእርቅ ሙከራ ካደረጉ በኋላ ደርግ አሻፈረኝ በማለቱ ነገደ እንዲመለስ በተደረገ ጊዜ አይን ያወጣው የሶቪየት ህብረትና የጭፍሮቹ ጣልቃ ገብነት ገሃድ በሆነ ጭብጥ የታየ ነበር። ሁኔታው በሃቫናና በአዲስ አበባ መካከል ትንሽ መቃቃር መፍጠሩ አልቀረም። ደርግን በእነሱ ቅጥር ውስጥ ለማስገባት በትጋትና በተላላልነት ያገለገላቸውን ድርጅት ለመታደግ የሶቪየት ሰበካ አገሮች ያደረጉት የመጨረሻው ተስፋው ያለቀለት ሙከራ በእነሱና በመኢሶን መካከል ነበር የተባለውን ቅርብ ትስስር እንደገና ያረጋግጣል። የደርግ ሽብር በምስራቃዊው አውሮፓ ከተፈጸመው ግፍ ጋር አስደንጋጭ የሆነ ተመሳሳይነት ነበረው። ተመሳሳይነቱ በአጋጣሚ አልመጣም። የምስራቅ አውሮፓ የሽብር ጠበብት ምክር አልተለየውም ነበር። በቀይ ሽብሩ የማጋለጥ ስብሰባዎች ላይ ወላጆቹን ክዶ ለምስራቃዊ ፖሊስ ስላጋፈጣቸው ልጅና ሶቪየት ዩኒየን ውስጥም አንድ የሆነ ቦታ ሐውልት እንዴት እንደቆመለት አዘውትሮ ይጠቀስ ነበር። ኢትዮጵያውያንም ይህንን ምሳሌ እንዲከተሉ ይጎተጎቱ ነበር። እነዚያ ለቀይ ሽብር ወንጀሎች ተጠያቂ የሆኑቱ በመጨረሻ ለፍርድ በሚቀርቡበት ጊዜ የሶቪየት ህብረትና የጭፍሮቹ ኃላፊነት ዋነኛውንና የወንጀለኝነቱን ስፍራ ከመያዝ የሚያመልጡ አይሆንም። በዲያሌክቲካዊ የአብዮት ሂደት ሽፋን ሶቪየት ህብረት በብዙ ሺህ የሚቆጠር ህዝብ የጨፈጨፈውን መንግስት የረዳና ያበረታታ ሲሆን በዚያ ሂደት ውስጥ አብዮቱን አጨናጎለ። ፊደል ካስትሮ የኢትዮጵያ ቢዮት ግቡን ለመምታት አንድ ትውልድ መጨረስ ካለበት ይሁንበት እንጂ አለ ተብሎ ይነገርለታል። ግን ደግሞ የካስትሮ ጥፋት አፈቅድ መሆን ብቻም አይደለም። ክፍል 3 ቀይ ሽብር ሲተረጎም ምዕራፍ 1 የሽብሩ አርበኞች በኢሃፓ ፋሽስቶች ላይ ቀይ ሽብር ልንሰድባቸው ተዘጋጅተናል። ደማቸው የጸረ አብዮትን እሳት የምናጠፋበት ውሃ ሆኖ ያገለግለናል። የሰፊው ህዝብ ድምጽ የማይሶን ልሳን 1968 ዓመተ ምህረት ሰው መግደል የለብንም ካሉ አብዮቱን እንተው ማለታቸው አይደለምን? ግድያዎቹ ይቁሙ የሚለው ጩኸት የከበርቴ ጩኸት ነው። የጊዜያዊ ወታደራዊ አስተዳደር ደርግ መልስ ለአምነስቲ ኢንተርናሽናል ተቃውሞ ህዳር 1970 ዓመተ ምህረት ደንበኛው ቀይ ሽብር በይፋ የተከፈተው ጥር 1969 ዓመተ ምህረት ነበር። ሽብሩን ወደ አናርኪስቶች ሰፈር ወሰዱት። በእያንዳንዱ የኛ ታጋይ 1000 ከነሱ የሚለውን ጥሪ ራሱ መንግስቱ ኃይለ ማርያም አደረገ። የነገሩን ክብደት ለማሳየት ሂሳቡን ያጣቀሰ የንግግር ፈሊጥ ሳይሆን የምሩን ነበር። ማይሶኖች ከመምህሩ ደቀ መዝሙሩ የሚባለውን ተረት ለማስመስከር አፈፍ በማለት በግድያ ሙያ ከሰለጠኑት ይልቅ የተቡ ነው፣ ሽብሩ ወደ ቀይነት እየተለወጠ ነው ሲሉ ሁሉም ጮሁ። ይህም ይፈጸም ዘንድ ደም መፍሰስ ነበረበት። ያለ ምህረት አናርኪስቶቹን ምቱና አብዮቱን አድኑ። የፓሪስ ኮሚዩንንና የአየንዴን ስህተት እንዳይደገም ግደሉ ብሎ መንግስቱ አዘዘ። ማይሶንም ግደሉ ብሎ አዘዘ። የሽብሩ መጋብርት አራራቸውን እንዲወጡና በኢትዮጵያ ታሪክ ውስጥ የመጨረሻውን አረመኔያዊ ወቅት ይዘግቡ ዘንድ መረን ተለቀቁ። ቀዩ ሽብር ግልጽ የሆነና የለየለት ጭፍጨፋ ጥሪ ከመሆኑም በላይ ዳር እስከ ዳርም ያዳረሰ ነበር። ወደ አገሪቱ ማዕዘናት ሁሉ ይል የነበረው የማይሶን የማሳሰቢያ ጥሪ የሚጠቀስ ነው። ወላጆች በልጆቻቸው ጥፋት ተረሸኑ፣ ልጆች ታላላቆቻቸው በፈጸሙት ወንጀል ተገደሉ፣ ለስነ ልቦናዊ ዓላማና ያንዳንድ ንህ ባለ ንፍጦችን ፍላጎት ለማርካት ንጹህ ሰዎች ታረዱ። ለከት ያልነበረው በአመጻ መጠናበዝ ታየ። ቀዩ ሽብር ማንኛውንም አካባቢ አልማረም። ምህረት እርሙ ነበር። ከተልእኮውና ከተግባር መመሪያው ሊሰልጥ የሚችለው አውሬነትና በዘፈቀዳኝነት ነበርና የሽብር ዓላማው ማስደንገጥ ነው። ታዲያ ጫፍና እግሩ ከማይጨበት የአመክንዮ ህግ ከማይከተል ማስረዳት ከማይቻል በጅምላ ከሚካሄድ አመጻ በላይ ምን ሊያስደነግጥ ይችላል? ማይሶን ለዚህኛው የሽብር ገጽታ ጫና በመስጠቱና በተግባር እንዲውል በማድረጉ ወሮታው የሱ ነው። በዚህን ወቅት ያወጣቸው የነበሩ ወረቀቶች ከፖለቲካ ድርሰት ይልቅ የሽብር መመሪያዎች ይመስሉ ነበር። መሆን የሚችለውም ያንን ነበር። ሽብሩ ንጥሎ የሚመታ ሳይሆን አጠቃላይ መሆን አለበት። ምክንያቱም መቆጠብን የሚጋብዝ መሆን የለበትም፣ ጭፍንና ከአእምሮ ሚዛን የራቀ እንጂ። ለመሆኑ በአእምሮዊ ሚዛን የሚለካ ሽብር ከቶ ኑሮ ያውቅ ይሆን? ሽብሩ ሆን ተብሎ ጭካኔ የተመላ መሆን አለበት። ይህ ነበር የማይሶን መልእክት። ይህንንም ነበር አባላቱና ደጋፊዎቹ የለከለኩት። የመይሶን ካድሬና የቀበሌሹም የነበረው የግርማ ከበደ ታሪክ እንደ ጥሩ ማብራሪያ ያገለግላል። ግርማ እስከ 1966 ዓመተ ምህረት ድረስ ከፓርቲ ፖለቲካ ይልቅ ወደ ፓርቲ ጭፈራ ያደላ ምሁር ሲሆን ከውጭ ሀገር መምህራን ጋር በማዘውተርና በየሳምንቱ መጨረሻ ጃልሜዳ ፈረስ ከሚጋልቡ የከፍተኛ ወታደራዊ መኮንኖች ልጆች ጋር ጓደኛ በመሆን የሚታወቅ ነበር። በ1967 ዓመተ ምህረት በመይሶል አባልነት ተመልምሎ ከፍ ባለ ደረጃ ባሉ ምሁራዊ ጉዳዮች ላይ ዲስኩራቸውን እያንቆረቆሩ ማታ ማታ ሌሎች ሰብአዊ ፍጥሮችን በግብረ ሰይል በማሰቃየት ተግባር ውስጥ ይሳተፉ በነበሩ አውሮፓ አገር በተማሩ ምሁራን ይመራ የነበረው ድርጅት ካፈራቸው የጭካኔ ሱስ እጅግ ከነበራቸው ገዳዮች አንዱ ሆኖ ብቅ አለ። አዲስ አበባ ከቤት ቤት ፍተሻ በሚደረግበት ወቅት ግርማ ራሱ 30 የሚሆኑ ሰዎችን የስምንት ወር ነፍሰ ጡርና የብዙ ልጆች እናት የነበረችውን የብርሃንና ሰላም ማስተማሪያ ቤት ሰራተኛ ዳሮ ነጋሽን ገደለ። ዳሮ በግብረ ሰይል ቁንስቅሏን ካየች በኋላ በሳንጃ ተዘቅዝቃ የመሞቷ አሰቃቂነት የብርሃንና ሰላም ሰራተኞችንና የአራት ኪሎ ህዝብን ቁጣ ፈንቅሎት በሰላማዊ ሰልፍ ተቃውሞውን እንዲገልጽ አስገደደው። ግርማ የራሱን የመንግስቱ ኃይለ ማርያምን የቅርብ ዘመድ የሆነን ሰው በመያዝና ሊገለውን በመቃጣት ከመስመር ወጣ ብሎ ነበር። ተቃውሞውን ለማቀዝቀዝ ግርማ ተያዘ። በዚህም መይሶን ጤፈ ጸረ ሀፋ ትግል ውስጥ የተጋፈጡ ታጋዮችን የጋለ አብዮታዊ ስሜት የሚጎዱ እርምጃዎች የሚል ተቃውሞን በማሰማት በንዴት በገነ። መይሶንን ለመግጨት ምንጊዜም ነቅቶ ቀዳዳ ይፈልግ የነበረው የሰናይ ልኬው ወዝዲግ ግርማ ምሳሌም የፕሮፓጋንዳ ማሳሰቢያም እንዲሆን መገደል እንዳለበት የመንግስቱ ኃይለማርያምን ስሜት መሳብ ቻለ። መንግስቱና የተደድ ጓደኞቹም መይሶንን በዚህ መንገድ መጠቀምን የሚጠሉት አልነበሩም። ግርማ ሞት ተፈርዶበት በህዝብ ፊት ተረሸነ። የሞት ቅጣት ከሚፈጸምበት ስፍራ ላይ የወስ ካድሬ ከማኦ ዜዶንግ ጥቅስ አነበበ። ግርማ ሊናገር ቢሞክርም አቋረጡት። የሶቪየት ጸሐፊው ክሮቪኮቭ ከመይሶን በተቃረነ መንገድ እንዲያውም ግርማ የመንግስቱን ስም ለማጉደፍ አቅዶ የተነሳ የኢሃፓ ሰርጎ ገብ ነው ሲል ለጠፈ። ብዙ ግርማዎች ነበሩ። ከንቲባ አለሙ አበበ ከዚያ ይበልጥ ሰው በትዕዛዙ አስገድሏል። አሜሪካ ሀገር የተማረው አሳዝነው ባይሳ ከግርማ ይበልጥ ረሽኗል። ሃምቡርግ ውስጥ የነበሩ የጀርመን ግራዎች ጓደኛ የነበረው አብዱላሂ ዩሱፍ ድሬዳዋ ውስጥ የተያዙ ሰራተኞችንና ተማሪዎችን አፍንጫ በፒንሳ ይቦጭ ነበር። መሐመድ አሁን በአሜሪካ ኒውዮርክ ውስጥ ፕሮፌሰር የሆነ ወደ 110 ሰው ያህል ገድሎ ሬሳቸውን ከሐረር ውጭ ጥሏል። በዚህ አቅጣጫ ብዙ መደርደር ይቻላል። ሁሉም የቀሽብሩ ድንቅ ወታደሮች ነበሩ። ዝርዝራቸው ብዙ ነው። በግልጽና በሚስጥር ይካሄዱ የነበሩት ርሸናዎች ቁጥራቸው እየጨመረ ግብረሰይሉም ይበልጥ እየከፋ መጣ። ግብረሰይሉን የሚጠቀሙበት ከእስረኛው ምስጢር ለማውጣት ሳይሆን እሱን ራሱንና ሌሎችንም ለማሸበር እንዲሁም ለበቀል መወጫ ነበር። እስረኞች በሌሎች ፊት በግብረሰይል ይሰቃያሉ። እስረኞች ሌሎች እስረኞች ጓደኞቻቸውን በግብረሰይል እንዲያሰቃዩ እንዲያውም እንዲገድሉ ይደረጋሉ። የተቦታራረፈ የሰው አካል ሽፋን አይደረግለትም። ሬሳ ካውራ ጎዳና ላይ ይጣላል። የሽብር ዓላማ ቀልብን መግፋት ነው አይደለምን? ቀዩ ሽብርም የተሰጠውን ተልእኮ ለመፈጸም ወደ ኋላ አላለም። ለመሆኑ ቀዩ ሽብር በግብር ሲተረጎም ምን መንገጾች ነበሩት? የጅምላ ርሸና በምስጢርና በግላጭ ሰው አውቆት የሚፈጸመው የበርካታ ሰው ርሸና የቀዩ ሽብር ዋነኛ ገጽታ ሆነ። ይህ በለት በለት ይደረጉ የነበሩትን ቁጥራቸው በምንም አይነት ስሌት ቀላል ያልነበረውን አንዳንዴም በሬዲዮ የሚነገሩትን የሚጨምር ሳይሆን ባንድ ጊዜ በተቀሉ አያሌ እስረኞች የመረሸኑ ድርጊት ላይ የተወሰነ ነው። በጽሑፍ የተያዘውን ሁሉ ከአስራ ሁለት በላይ የተገደሉበትን መደርደሩ ረጅም ስለሚሆን ጉልህ ከሆኑት ጥቂቶቹን ብቻ ነው እዚህ ልናቀርብ የምንችለው። የካቲት 19 ቀን 1969 ዓ.ም ምረት 44 እስረኞች ከአዲስ አበባው 3ኛ ፖሊስ ጣቢያ ወደ ከተማይቱ ዳርቻ ተወስደው ከተረሸኑ በኋላ በጅምላ መቃብር ውስጥ ተቀበሩ። ከ44 ውስጥ አነስተኛው የ17 ዓመት ወጣት ሲሆን አብዛኛዎቹ በ17 እና በ26 ዓመት መካከል ነበሩ። አንድ ኢንጂነር ዑስማን አህመድ የተባለ 40 ዓመት አካባቢ ነበር። ምስጢራዊው ግድያ ሊጋለጥ የቻለው ከፖሊሱ መኪና ዘለው ለመውረድ ከተሳካላቸው እስረኞች በአንደኛው አማካይነት ነበር። ታሪኩ እንደሚከተለው ነው። 3ኛ ፖሊስ ጣቢያ ከሰዓት በኋላ 10 ሰዓት ላይ ዘበኞቹ ክፍላችን ውስጥ ከቆለፉን፣ ያች ቁራሽ እራታችንን ቀደም ብላ ከተሰጠችን በዚያን ሌሊት ርሸና እንደሚኖር እናውቅ ነበር። የካቲት 19 እንደዚህ አይነቱ ሌሊት ነበረች። ከምሽቱ 2 ሰዓት ላይ የታወቀው አምሳለቃ ተሾመ ወደ ክፍላችን መጣና የ45 ሰዎች ስም አነበበ። የኔ ስም አንዱ ነበር። ሁላችንም እንደምንገደል አውቀናል። ስማቸው ከተጠራው አንዳንዶቹ ደርግን የሚነቅፉ፣ ኢህአፓን የሚያወድሱ አብዮታውያን መዝሙሮችን መዘመር ጀመሩ። አንዳንዶቹ ለቀሪዎቹ እስረኞች ንግግር አደረጉ። እንዲያው ዝም ያሉም ነበሩ። ከክፍላችን እንደወጣን ወታደሮቹ በሰደፍ ደበደቡን። እጃችንንም ወደ ኋላ አስረው እንደ ጆንያ መኪና ላይ ወረወሩን። መዝሙሩን ወይም ወታደሮቹን መሳደቡን የቀጠሉት መኪናው ላይ ከመወርወራቸው በፊት አእምሯቸውን እስኪስቱ ድረስ ተደበደቡ። ኢንጂነር ዑስማን ቢደበድቡትም ዝም አልል አለ። ስለዚህ አንድ ወታደር እዚያው ፊታችን አንቆ ገደለውና ሬሳውን መኪናው ላይ ወረወረው። አምሳለቃ ተሾመ የእያንዳንዱን ስም ሲጠራ ሻለቃ ዮሴፍ በሻምበል እሸቱና በሁለት ወታደሮች ታጅቦ እጁ ላይ በያዘው ወረቀት ላይ ምልክት ያደርግ ነበር። በመጨረሻም መኪናው ሲንቀሳቀስ በየመንገዱ ዳር ባሉ ቤቶች ውስጥ ያሉ ሰዎች ለመረሸን በመሄድ ላይ መሆናችንን እንዲያውቁት መጮህና መዘመር ጀመር። ጓደኛዬ የታሰርኩበትን ገመድ በጥርሱ ፈታልኝ። እኔም የሱን ፈታውለት። ሌሎቹን ልንፈታ ስንል ጊዜ የለም ዝለሉ አሉን። ለመናፈሻ የሚያገለግለውን የመኪና መስኮት በመክፈት ዘለን። ጓደኛዬ ምን እንደደረሰበት አላውቅም። ሲወድቅ አይቼዋለሁ። ከኋላዬ እየሮጠ ነበር። ጩኸቶችና ተኩሶች ሰማሁ። ዳሩ ግን ወደ ኋላ መለስ ሳልል ሩጫዬን ቀጠልኩ። እንዲህ ነበር ያመለጥኩት። ሌሎቹ አላመለጡም። ተረሽነው በአንድ መቃብር ታጎሩ። በዚህም አይነት ግርማ ሰይፉ፣ ተስፋ ሊመጣ፣ ተስፋዬ ዘውዱ፣ መሰለ ደባልቄ፣ ሰለሞን ገብረ ጻድቅ፣ አያልነህ አስማማው፣ ተሰማ ዴሬሳ የሙያ ማህበር መሪ፣ ካሱ ቀማ፣ ፍቅሩ ዮሴፍ፣ አየው ብርሃን ደመቀ፣ ኃይሉ ገብረ ክርስቶስ፣ ጥበቡ አበበ፣ ጸጋዬ ኃይለ ሚካኤል፣ ተሾመ አስራት፣ በቀለ መርኔ፣ አሸናፊ ዘለቀ፣ ጌትነት የማነ፣ ኃይለ ማርያም ካሱ፣ ሲሳይ ወልደ ማርያም፣ ጌታሁን መኮንን፣ ፈቃዱ ገመዳ፣ ወርቁ ኃይለ ወልድ፣ በላይነህ ገብረ ማርያም፣ ዳንኤል ሀብቱ፣ ጌጡ ተገኘ፣ ብስራት ዲባባ፣ መሐመድ መስዑድ፣ ማሞ በላዬ፣ ደምሰው ብዙ ወርቅ፣ ብርሃኔ የሺጥላ፣ የኋላሸት ተሸዋ ታጠቅ፣ እንዳለ ኃይሌ፣ አባይነህ ኩነኛው፣ አበይ መርጌ፣ ካሳለም ነጋሽ፣ አለማየሁ አንዱ ዓለምና ሌሎች ስማቸውን ማስታወስ ያልተቻለ ሞቱ። ሚያዝያ 22 ቀን 1969 ዓ.ም በርካታ ተማሪዎችና ሰራተኞች የሜዴ ሰልፍ ለማድረግ ዝግጅት አደረጉ። ደርግና መይሶን ወሬ ደረሳቸውና ነፍሰ ገዳዮቹ ስኳዶች ዝግጁ ሆኑ። አንድ ተመልካች እንደገለጸው አርብ ጠዋት ሚያዝያ 22 ቀን በዚች 1 ሚሊዮን ህዝብ ባላት ከተማ በተለያዩ አካባቢዎች የሚገኝ እያንዳንዱ ሰው የከባድ መሳሪያ ድምጽ ሰምቷል። ቀላሉና አልፎ አልፎ የሚተኮሰው የኩለሌሊት የሰዓት እላፊ ያለ ጊዜው ቀደም ብሎ ሲታወጅ እንደ ተለመደው አይነት የጠመንጃ ተኩስ ሳይሆን በዚያ ዕለት በ12:30 የሰማው ከበድ ያለ የማሽን ገን ድምጽ ነበር። በጠመንጃ ተኩስ የተበተነ ጥቂት ሰውም የሞተበት የተማሪዎች ሰላማዊ ሰልፍ እንደነበረ አብዛኛው ሰው ሰምቶ ነበር። ቀስ በቀስም ነበር ሰላማዊ ሰልፉ በጣም የተስፋፋ እንደነበር ሰው እየተረዳው የመጣው። ምናልባትም አንድ 10-12 በሚሆኑ አካባቢዎች ተዳርሷል። ጦር ሰራዊቱ በመሰረቱ ጦር ሰራዊቱ ሳይሆን ማንኛውንም ትዕዛዝ ለመቀበል ወደ ኋላ የማይለው በከተማው ውስጥ ከነበሩት ድህነት ካጠቃቸው ሥራ አጦች፣ መሐይሞችና ቦዘኔ መጤዎች የተመለመለና በተለየ መልክ የተለጠነ ነበልባል የተባለ ልዩ ቅርንጫፍ በጅት መኪናዎች ሆኖ ወዲያው ከተፋለ። ከጅፖቹ በስተኋላ የተጠመዱ ቢአር መትረየሶች ነበሩ። ከማሽንገኖቹ በስተኋላ ደግሞ ምሳሌያዊ በሆነ መንገድ ከቀረው ያገሬው ሰው የሚለያቸውን ለዓይናቸው መከላከያ የሚሆን ቢጫ ልዩ መነጽር ያደረጉ ወታደሮች ተቀምጠው ነበር። በሰላማዊ ሰልፎቹ ላይ ሁሉ እኒህ ባለ መነጽሮቹ መትረየስ ተኳሾች ጥይታቸውን አርከፈከፉበት። በርካታ ኮባብሎች፣ ሰልፈኞች፣ ባለሱቆችም ሳይቀሩ ወደ ማታ ትምህርት ቤት የሚሄዱ፣ ከሥራ ወደ ቤታቸው የሚመለሱ ወይም በሆነ ምክንያት መንገድ ላይ የተገኙ ረገፉ። ጥቂት ቦታዎች ላይ ሰልፈኞቹ የተኩስ አጸፋ ሲመልሱ፣ በአብዛኛው ቦታ ግን የታጠቁ አልነበሩም። ቅዳሜ እሁዱን ሰው በየአብያተ ክርስቲያናቱ በፍትሐት ላይ የሬሳ ሳጥን ቆጠራ፣ በያኪም ቤቱም በአዲስ የተቀበሉትን ቆጠራ ገባ። ሰኞ ዕለት ከተማይቱ የሆነውን ለማመን ባለመቻሏ በደነች። በአስር ደቂቃ ውስጥ ምናልባት 300 ወጣቶች፣ አብዛኛዎቹ መሳሪያ ያልነበራቸው ተገድለዋል። በብዙ መቶ የሚቆጠሩ ደግሞ ቆስለዋል። በሚቀጥለው ቀን በብዙ መቶ የሚቆጠሩ ተይዘው የነበሩ ከእስር ቤት ውጭ ተወስደው ያለምንም ፍርድ ወዲያውኑ ተረሽነዋል። በአንድ ላይ ሲዳመር ቢያንስ 900 ሰው ተገድሏል። አንዳንዶች እስከ 2400 ያደርሱታል። ወላጆች የልጆቻቸውን አስከሬን ለመቀበል ዋጋ መክፈል እንደነበረባቸው ይታወቃል። በርከት ያለ ገንዘብ በእያንዳንዱ ጥይት። በመሰረቱ ግድያዎቹ የተፈጸሙት በሰደድና በመይሶን ስኳዶች ነበር። ይህን አጋጣሚ በመጠቀም ቤት ሰብረው እየገቡ ቀደም ብሎ ተጠቁመባቸው የነበሩ ሰዎችን ጎትተው በማውጣት ገድለዋል። ከዚህ ሁሉ በተጨማሪ የተገደሉቱ ሰልፍ ሲያደርጉ ወይም እንዲሁ መንገድ ላይ የተያዙት ብቻ ሳይሆኑ መይሶንና ሰደድ በርካታ እስረኞችንም ከቀበሌ እስር ቤቶች በማውጣት ረሽነዋል። ሬሳዎቹ በከተማይቱ መስቀለኛ መንገዶች ላይ ተወርውረው ነበር። ስለዚሁ ጉዳይ የስዊድን ሴቭ ዘ ቺልድረን ፈንድ ዋና ጸሐፊ የሚከተለውን ብሏል። አዲስ አበባ ውስጥ 1000 ልጆች ተጨፍጭፈዋል። ሬሳዎቻቸውም አውራ ጎዳና ላይ ተዘርረው ጅቦች ዘነጣጥረዋቸዋል። ከአዲስ አበባ ወጣ እንዳሉ በአብዛኛው ከ11 እስከ 13 ዕድሜ ያላቸው የተገደሉ ልጆች አስከሬኖች በየመንገዱ ዳር ተቆልለው ይታያሉ። ጭፍጨፋው በለንደኑ ዴይሊ ኤክስፕሬስ በፒተር ማሰን ወዲያው በዓለም የተጋለጠ ሲሆን ይህንኑ ሰው ደርግ ለሁለት ቀናት አግቶ ካቆየው በኋላ አባሮታል። ይህ ሁሉ ሲሆን ግን ደርግ የጠራ የነጣ የኢምፔሪያሊስት ፈጠራ ነው ሲል ነገሩን ክዷል። በኋለኛው ጊዜም ደርግና መይሶን ሲፋቱ አንድ የደርግ ባለስልጣን አሁን እሱ ራሱን በእስር ላይ ያለና ሙታል ተብሎ የሚገመት ጭፍጨፋው በመሰረቱ የመይሶን ሥራ እንደነበር ገልጿል። 44 ሰዎች በአንዲት ነጠላ ሌሊት ከ150 ወጣቶች በላይ በአንድ ለሊት አዳር ብቻ መፍጀት በካስትሮና በሌሎች ከልክ በላይ የተሞገሰው መንግስት ገና የወንጀሉ ሐሴታዎች ነበሩ። በየሌሊቱ 220 የሚገመቱ እስረኞች እየተረሸኑ ከጅምላ መቃብር ውስጥ ይደፉ ነበር። ቀደም ብለን የጠቀስነው ስዊድናዊው ባለስልጣን አዲስ አበባ የነበሩ ስዊድናዊ ምንጮችን በመጥቀስ ከመቶ እስከ 150 ሰዎች አዲስ አበባ ውስጥ ብቻ በየሌሊቱ ይገደሉ እንደነበር ተናግሯል። ነገር ግን ይህ ቁጥር በቀን ይገደል ከነበረው የሰው ቁጥር ጋር በጣም የተቀራረበ ነበር። ይህ ሁኔታ በናዝሬት፣ በጎንደር፣ በደሴ፣ በደብረ ማርቆስና በአገሪቱ ውስጥ ባሉ ሌሎች ከተሞች ሁሉ የተፈጸመ ነበር። አንድ የመይሶን ካድሬ አለ ተብሎ እንደሚነገርለት በርግጥም ረገብ ያሉና ፋታ የማይሰጡ ቀናት፣ ሞቅ ያሉና ቀዝቀዝ ያሉ ቀናት ነበሩ። ሆኖም ግን በቀንና በሌሊት የሚደረጉት ርሸናዎች ድምር በተንቀለቀለ ስሜት ይንደገደጉ የነበሩትን ነፍሰ ገዳዮች እስከሚያስደነግጥበት ደረጃ ድረስ ፈጽሞ ወርዶ አያውቅም ነበር። ደብረ ማርቆስ ውስጥ ጥቅምት 1969 ዓመተ ምህረት የካቲት 1969 ውስጥ ሰኔና ነሐሴ 1969 ዓመተ ምህረት ውስጥ የጅምላ ርሸናዎች መካሄዳቸው ተዘግቧል። ከደሴና ከኮምቦልቻ ገረንገብ ብዙ ጊዜ በ1969 ውስጥ እንደገናም ነሐሴ 1970 ዓመተ ምህረት ውስጥ እስረኞች በቋርጥ በቋርጥ እየተወሰዱ ተረሽነዋል። ከሚያዝያ 23 እስከ ግንቦት 7 ቀን 1969 ዓመተ ምህረት ብቻ ደርግ ራሱ 1713 ሰዎች በጎንደር፣ ሲዳሞ፣ አረርጌ፣ ባሌ ወዘተ ጸረ አብዮተኞችና አድሃሪያን በሚል እንደረሸነ ገልጿል። ታህሳስ 7 ቀን 1970 ዓመተ ምህረት ሌሊት ብቻ 300 የሚሆኑ ሰዎች አዲስ አበባ ውስጥ ተረሽነው የተቦተራረፉ አስከሬኖቻቸው አውራ መንገዶች ላይ ተጥለዋል። ያን ጊዜ አዲስ አበባን ይጎበኙ የነበሩ ሁለት የአሜሪካ ምክር ቤት አባላት ቢያንስ 50 ሬሳዎች አውራ መንገድ ላይ ተወርውረው እንዳዩ ተናግረዋል። ከታህሳስ 7 ቀደም ብሎ ከአዲስ አበባ 385 እስረኞች፣ ከትግራይ 50፣ ከወሎ 74፣ ከጨቦና ጉራጌ 32፣ ከጎንደር 56 ተገድለዋል። አዲስ አበባ ውስጥ በየቀኑ በተለይ ሁለተኛው የተፋፋመ ግድያ ማዕበል ከጀመረ ከጥቅምት 1970 ዓመተ ምህረት በኋላ በእኩይ የታወቀው የማዴቦ ስኳድ ቡድኖች በላንድ ሮቨር ሆነው የፈለጉትን እንዳሻቸው እየገደሉ ከተማዋን ይዞሩ ነበር። የስኳድ መኪናዎች ለመንገድ ትርኢት ያልተፈለጉ ሬሳዎችን ለማስለቀም አምቡላንሶችን አዘውትረው ያስከትላሉ። የማዴቦ ነፍሰ ገዳይ ስኳዶች ቢያንስ ከ25 እስከ 30 ሰው በማንኛውም ተራ ቀን ይገሉ ነበር። ወጣቶችና ልጆች ልዩ ኢላማዎች ነበሩ። ህዳር 12 ቀን ተክለ ሃይማኖት አካባቢ አዲሱ ገበያ መኪና በማጠብ የሚተዳደሩ ሁለት ልጆች ተገለው አስከሬናቸው አውራ ጎዳና ላይ ተዘረረ። ታህሳስ 10 ቀን አዋሪ አካባቢ 19 አስከሬኖች አውራ ጎዳና ላይ የተጣሉ ሲሆን ከዚህ ውስጥ የትናንሽ ልጆች አስከሬኖች ጥቂት አልነበረም። በተጨማሪ ከነዚሁ ሬሳዎች ውስጥ የአንድ በጣም የሸመገሉ ሰው ሬሳና በመካከለኛ እድሜ ክልል የነበሩ ወደ ቤተ ክርስቲያን ሲሄዱ የተገደሉ ሴት ሬሳ ይገኝ ነበር።
ትናንትናም ዛሬ እነ ምድር አስረድነ ፍራት ገዳይ ወጥቶ ካደባባይ ጭቆናን ተጋፋጭ አመጽ አስተማሪ ፋሽስትን አዋራጅ ባንዳን ያኔ ሰዎች የነበሩ ስምንት ቁጥር እስሩን ወቴራዳውን ችሎ የተወጡት ግድያ ሲጠሩ ሞት ለፋሽስት ብለው ፈንድቀው የሄዱ በእምነት የታነጡ በጽናት ያበቡት ለመስዋዕትነት የሚሽቀዳደሙት ያላቸውን ሰጥተው ጠባሳ ያሰረሱት በሕይወትም ያሉ ዛሬም ስሉ ይቅ አዎ ያን ሚሊተሪ ፖሊስ ክፍለ ጦር የሄዱት ከደርግ ጽሕፈት ቤት መከላከያና ሀገር ቸል ይወረዱ ከሴቶች ክፍል ውስጥ ከጦር ዓለም በቃ የፍትሐብሔር ፍርደኛ ከአራት ማዕዘን በየቀበሌ ውስጥ ደግሞ ይከፍ እኮ የተሰነሰሉት መንገድ የተጣሉት ወንዴውን ያሸሩት ፍቅርን ያስተማሩት አንገዛም ብለው የተገደገዙት በካውያ በሳት የተለበለቡት የረቀቀ ወገብ ይዞ የሚኖሩ ከትግራይ ከወሎ ከጎጃም ከጎንደር ከሲዳሞ አርሲ ከወለጋ ሐረር ከከፋና ባሌ ሸዋ ጋሞ ጎፋ የተጨፈጨፉት ገብዛቸው አዎ ያኔ ሰዎች የነበሩ ደቦቃ ተለቻ ቆጥላ የተፈሩ በመቁረስ በመቁረስ የተመዳደቡት ከአንድ አብራክ እንደወጣ የሚተዛዘኑት እስከ 15 አንድ ሳህን ምግብ የሚጎራረሱት አንዴቷን ትንባሆ ለ12 ሆኖ የሚመገብ እኮ ያኔ ባይሉካ ባይሉካሽ የሚቀላለዱት መጽሐፍም በተራ ጠብቆ የሚያነቡት ተማሪ አስተማሪም የሚቀማመሉት ቁስሉን በሻይ ደፍሮ የሚያጡት ቁሞ ጠባቂውን ጠመንጃዣውን ቀለሙን ያስጠጡት ፊቱን ወደ ፋሽስት እንዲያዞር ያደርጉ ዝርቦ ጎኔ ሽጠው ትምህርት ያስተማሩት ለዲግሪ ያበቁት አዎ ያኔ ሰዎች የነበሩት ባንዳም በአደባባይ አፈር ያለበሱት ፋሽስትን በይፋ በደም ያፈሱት ለገዢ ላያድሩ ራሳቸውን ከፎቅ ዘሎ የፈጠፈጡት ሞደቅ ሞት አይደለም ወድቆ አለመነሳት እንጂ ብለው ያስተማሩት በተግባር ያሳዩ ላለፈው ለመጣው ያልተንበረከቱት ቀድሞም የነበሩት ሁሉንም የቀጠሉት ሽንፋውን ዙሪያውን ከዚያም ከጠገዴ አርማጮና ቋራ እስላምጌና ጠለምት ሰይጣን መጣያ ሰነንጃና ሙላ እኮ ከመያይ ጸምሪ አድዮቴንና ደግሞም ከሐሙሲት በለሳና ረባያ አዎ ከማሴ ዳገት ቁልቁለቱን ተራራ ሰንጥቀው ረሃቡን ተቋቁሞ ጥማቱንም ችለው ኩርፎ ዘንኮይ ቅጠል በደብተር ወረቀት ጠቅለው እያጨሱ ካገኙም ቦጭቦጭ አሊያም ወዲያ ጎር እየቀማመሱ ከፊት ለፊት ፋሽስት ከኋላ ዘረኛ ከመሃል እነሱ ህዝብ አገሬም ብለው ግፍ ግቡን ገጥመው ሁለቱን ሰው በላ እየተራኮት ሕይወት እየጣሉ ሕይወት እያነሱ እኮ እኛ ከትውልድ ትውልድ የሚተላለፉ በንጹህ ደማቸው ታሪክን የጻፉ ከርፋል አማል ስም ይጠራ ቢባል እንዲያውነ ጠብታ ኑሴን ጻዬ ደበሳይ ካሳ ለማጋጁና ያቡዱ ሸትረታ ይስሐቅ መኮንን መኩሪያ አሸናፊ ሳምሶን አለማየሁ ሰይድ አህመድ ኮስሜ ደብሬ ፋጡማሊ ብሩክ ሞገስ ሻፊ አንዳርጌና እብራሂም ከደሮና አደሜ ኤርፋና ሻክሌ ግርማቸው አቻሜ በቃሉ የረጅም ሙላለም ሸረፋ ተክላይና ጻድቃን የአጎት ተፈራ ጋይምና ገፋ አዎ እኮ ያኔ ዓለምና ሰባ በቃሉ የውብዳር ትፊትና ጃምላ አካሉና አስከዳ ፍርሃትን ፈርተው ሩጦ ያመለጡት ብርቅዬ ነፍሳቸውን ለትግሉ የሰጡት የፋሽስት ጥይት ቆዳችንን ዘልቆ አይገባም እያሉ የራሳቸውን አንሶላ በቀችን ቆራርጠው አጠንክረው ገምደው የተንጠረ ፍርሃትን ባንቀልባ ይዘው የሚዞሩ ዛሬም እንደ ትላንትና ጣት የሚቀስሩ አሳልፎ ሰጥቶ የሚሽከረከሩ በአጃብ የሚዞሩ ዛሬም እንደ ትላንት ገዢ ሰንጠቅ ሲል የሚወለውሉት በቃላቶች ቅባል እኮ እነ በቁ ሚራር እነ ጭንቄ ቡርቂ መጓዝ የማይችሉ ከአዲስ እስከ አቃቂ ዛሬም እነ ፈጥኖ ደራሽ ከፋሽስት አዳራሽ ወጋውን ጭቤ ደግሞ ደጋግሞ ላሽ ከትላንትም በስቲያ ትላንትናም ዛሬ ዛፍ
ጠቅላላ ዝግጅታችን በዚህ ይጠናቀቃል። ይህንን ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
Thank you.